Bambino B-O-A. ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀመረ። ከአሜሪካ ድምጽ ሀብታሙ ስዩም አብሬያችሁ አመሻለሁ። በሰሜን አሜሪካ የሚኖሩ ትውልድ ኢትዮጵያን መገናኛና መተዋወቂያ ከሆኑ መድረኮች መካከል ዋነኛው የሰሜን አሜሪካ የኢትዮጵያ የስፖርት ፌዴሬሽን ዓመታዊ ፌስቲቫል ነው። ይህ በሺዎች የሚቆጠሩ ኢትዮጵያውያን ይሳተፉበታል ተብሎ የሚጠበቀው ዝግጅት ዘንድሮ ለ39ኛ ጊዜ በሜሪላንድ ግዛት ይከናወናል ተብሎ ይጠበቃል። እየተደረጉ ስላሉ ቅድመ ዝግጅቶች እንዲሁም ወጣቶችን በስፖርትና በባህል ዘርፍ ለማሳደግ እየተደረጉ ስላሉ ጥረቶች ለማወቅ እንግዳ ጋብዣለሁ። የትውልደ ኢትዮጵያውያንን ሐሳብም እናዳምጣለን። በቀጥታ የስልክ መስመር የማነጋግረው እንግዳችን አቶ ኢያዩ ዘንበ ነው። አቶ ኢያዩ በሰሜን አሜሪካ የኢትዮጵያውያን የስፖርት ፌዴሬሽን የህዝብ ግንኙነት ኃላፊ ነው። በስፖርተኛ ደንብ ነው አንተ እያልኩ የምጠራው። አቶ ኢያዩ ወደ ዝግጅታችን ደግሞ እንኳን በሰላም መጣ።
እግዚአብሔር ይመስገን። እንኳን በሰላም ቆያችሁኝ። ለተሰጠኝ እድል በጣም አመሰግናለሁ።
እኛም በጣም እናመሰግናለን። የኮቪድ-19 ወረርሽኝ ከተከሰተ በኋላ ለመጀመሪያ ጊዜ የኢትዮጵያን የስፖርትና የባህል ፌስቲቫል ይደረጋል፣ ይከናወናል ተብሎ ይጠበቃል። የመጨረሻ ሳምንታት ዝግጅት ምን እንደሚመስል ለአድማጮች አስቀድመ ብትነግርልን።
እሺ፣ እንግዲህ ምንድን ነው ያው እንደታወቀው ሁሉ በዚህ በወረርሽኙ በኮቪድ-19 ምክንያት ለሁለት ዓመታት ያክል ምንም ነገር ሳይካሄድ ቆይቶ ነበረ። አሁን ግን ቦርዱ በመነጋገር ይሄ ወቅቱና ሰውም ስለተነፋፈቀ በሽታውም ትንሽ ጥሩ ሁኔታ ላይ ስላለ እየተሻሻለ ስለመጣ መደረግ አለበት የሚለውን ይሄ ዝግጅት መካሄድ አለበት የሚለውን ነገር ቦርዱ ተነጋግሮ ውሳኔ አሳልፎ ምንም እንኳን በወጪ ደረጃ በጣም ትልቅ ወጪ የሚያስወጣ ቢሆንም በአጭር ጊዜ ውስጥ ይሄ ነገር እንዲከናወን ተወስኖ እንግዲህ በዛ መሰረት ይህን ዝግጅት ልናካሄድ እንግዲህ ያው ዱብ ዱብ እያልን ነው እንግዲህ።
መልካም። እንግዲህ ፌስቲቫሉ ከ50 ግዛቶች የሚመጡ ትውልደ ኢትዮጵያን የሚገናኙበት እንደመሆኑ መጠን ወጣቶች በብዙ ዘርፎች ተሳታፊና ተጠቃሚ ይሆናሉ ተብሎ ይጠበቃል። እናንተስ የወጣቶችን ተሳትፎና ተጠቃሚነት ለማሳደግ ምን አይነት መርሃ ግብሮችን ዘርግታችኋል ዘንድሮ ላይ?
እንግዲህ ምንድን ነው ይሄ ፌዴሬሽን እንደሚታወቀው ሁሉ ለ39 ዓመታት ያክል ሲካሄድ ብዙ ወጣቶችን አሳትፏል። እንግዲህ ከኛ ጀምሮ ማለት ነው እንግዲህ ሲጀመር ጀምሮ የነበርነን እኛ ብዙ ወጣቶችን አሳትፏል። ከብዙ አልባሌ ቦታዎች እንዳይውሉ በስፖርት በየከተሞቻቸው ስፖርት ዙሪያ ላይ ሆነው እዚህ ፌዴሬሽን ውስጥ ለመሳተፍ ክለቦች አሉ በየከተማው። አንድ ክለብ ብቻ አይደለም አንድ ከተማ ውስጥ ያለው፣ የተለያዩ ክለቦች አሉ። ግን የምንወስደው ወደ 31 ቲሞች ናቸው ያሉት እዚህ ፌዴሬሽን ውስጥ እና አመቱን ሙሉ ነው የሚዘጋጁት። ይሄ አመቱን ሙሉ ሲዘጋጁ ማለት እንግዲህ በየሳምንቱ በሳምንት ሁለት ቀን የሚያደርጉ አሉ፣ በየሳምንቱ ትሬኒንግ የሚያደርጉ አሉ፣ በየከተማቻቸው ደግሞ ግጥሚያዎች ያካሄዳሉ። እና በጣም ጥሩ ጥሩ ተጫዋቾች ያፈራንበት ባህላቸውን እንዳይረሱ ከመጥፎ ተግባራት ራሳቸውን አግለው እንዲቆዩ ይሄ ፌዴሬሽን ትልቅ አስተዋጽኦ አድርጓል። ስፔሻሊ ኢትዮጵያውያኖችን በማገናኘት ባህላችንም በማስተዋወቅ እንደምታውቀው ሁሉ እዚህ ሀገር ውስጥ በምንኖርበት ጊዜ ብዙ ጊዜ ትምህርት ቤት ነው የሚውሉት። ውሏቸውም ብዙ ጊዜ ከአሜሪካኖቹ ጋር ስለሆነ ባህላችን እንዳይረሱ እና የመጡበትን እንትናቸውን እንዳይረሱ ይሄን ነገር ለማድረግ ትልቅ ጥረት እያደረግን እና እያገናኘን ኢትዮጵያውያኖችን እያሰባሰብን በየአመቱ ማንነታችን እንዳንረሳ ትልቅ አስተዋጽኦ አድርጓል ብዬ ነው የማምነው።
በጣም አመሰግናለሁ አቶ ኢያዩ። ወደ ቀጣዩ ጥያቄ ከማለፌ በፊት ከትውልድ ኢትዮጵያን አስተያየትና ጥያቄ ለማሰባሰብ ሞክሬያለሁ። የአንድ አድማጫችንን አስተያየት ሰምተን እንመለስ።
ስሜ ያው ሲሳይ አበራ ይባላል። የምኖረው በአሁኑ ሰዓት ሜሪላንድ ስቴት ውስጥ ነው። በአሜሪካ እንደ 20 አመት አካባቢ ኖር ያለው እና ያው ይሄ ነገር ብዙ ለህብረተሰቡ ብዙ አስተዋጽኦ እንደሚያደርግና እንደአረገም ተመልክተናል በነበርንበት ቆይታ ማለት ነው። ህብረተሰቡን ከተለያየ የአሜሪካ ግዛቶች እና ከካናዳም ልጆች የመጡ ዚቪ ቤተሰብ ከቤተሰብ ጋር የሚገናኝበት ዘመድ ከዘመድ ጋር የሚተዋወቅበት ነገር በመሆኑ ከፍተኛ አስተዋጽኦ እንዳደረገ ያው ብዙ ምስክርነት አይተናል። ብዙ ሰዎችም ትዳርም የመሰረቱ እንዳሉ አስተውለናል አይተናል። እና ይሄ በጎ አስተዋጽኦ በጣም መቀጠልና መበረታታት ያለበት ነገር ነው እና ለወደፊቱም ሰፋና ነገሮችን በጣም ሰፋ ባለ መልኩ ተመልክቶ ይሄን ነገር ማድረግ በሚገባው ደረጃ ግን ያደጋ አይመስለኝም ፐርሰናሊ ማለት ነው። ለምሳሌ ግራስሩት የሆኑ ሰናቶችን እኛ ምናሰለጠናቸው ሰናቶች አሉ በዚህ በሜሪላንድ በቨርጂኒያ ምናምን ያሉ እነሱ ማካተት እነሱን ለወደፊቱ የዛ ተተኪ እንዲሆኑ ማዘጋጀት በትልቁ ከታሰበ የኳስ እንቅስቃሴ ለሀገርም ለትላልቅ ሊጎችም አስተዋጽኦ የሚያደርጉ ልጆችን ከታች ከተጀመረ ማዘጋጀት የሚቻልበት አስተዋጽኦ አለ ብዬ አምናለሁ። ሌላው ደግሞ ከኳስን በሰፋ መልኩ ሞር ዳን 30 አመት እድሜ ያለው ተቋም እንደመሆኑ መጠን ሰፋ አርጎ ሌላም ነገሮችን አገር ውስጥ ዚያገርም በማከለ መልኩ መስራት የሚቻል ይመስለኛል። በተለያዩ ሙያ ስለጠኑና በቃት ያላቸውን ሰዎች በዚህ ጉዳይ አስተያየት እንዲሰጡ እንዲሳተፉ እድሉን ሰፋ ማድረግና ወቅቱ ሲመጣ ብቻ ማንነት ማሳወቅ ሳይሆን አመቱን ሙሉ ራስን ህብረተሰቡ በማቅረብ አንዳንድ ነገሮችን እንዲህ ብናደርግን በመመካከር አለበት ስሙ የሚል ነው አስተያየቴ።
አስተያየት ሰጫችንን በእጅጉ አመሰግናለሁ። አቶ ያዩ ወደ አንተ ልመለስ። ይሄ ፌዴሬሽን አድማሱና ተጽዕኖ ፈጣሪነቱን በማስፋት ረገድ ምን አይነት እንቅስቃሴዎችን እያደረገ ነው? አሉበት የተባሉ ችግሮችንስ ለመቅረፍ ምን አይነት ብልሃቶችን ሊዘረጋ አስቧል በሚለው ላይ አጠር አድርገው ሀሳቡን ይሰጡኝ።
እሺ፣ አሁን አድማጫችን ያመጣው ሀሳብ በጣም የተናገረው ነገር ፍሬያማ ነገር ነው። በእርግጥ ይሄ ፌዴሬሽን በሚገባው ደረጃ እንደው ባሰብነው መንገድ አድጓል ወይ የሚባለው ነገር በእርግጥ ሁላችንም የምንሰራው እዚህ ውስጥ ያለው ሰው በሙሉ ከቦርድ አባሉ ጀምሮ ስራ አስኪያጅ ኮሚቴው ጠቅላላውን በቮለንተር ነው የሚሰራው ሰው እና እኛ ብቻ ሳንሆን እዚህ ውስጥ ያለነው ብቻ ሳንሆን ከውጭ ያሉ ባለሙያዎች ሁሉ የሚረዱናሉ ይረዱናል። ብዙ ነገሮችን አገር ቤትም በሚያስፈልግበት ደረጃ ምናምን ለመድረስ እንሞክራለን በቻል ነው በአቅማችን። እና በእርግጥ ምንድን ነው በምንፈልገው ደረጃ ይሄዳል ወይ? ትክክል ነው አይመስለኝም ያን ያህል አለንም። ግን ደግሞ በጎ ነገሩንም መመልከት ያስፈልጋል። ምንድን ነው አንድ ድርጅት 39 አመት ሲቆይ ዝም ብሎ አይደለም የቆየው። የህዝብ ድርጅት ነው፣ መተዳደሪያ ደንብ አለን፣ ዲሞክራሲያዊ በሆነ መንገድ ነው ምርጫዎችም የሚካሄዱት፣ እዚህ ስራዎችም የሚሰሩት። በዘፈቀደ ምንም የሚሰራ ነገር የለም። እኛ እዚህ አሁን ስራ አስኪያጅ ኮሚቴው ያለው ያን የወጣውን ህግ ለማስከበር ነው ያለ ነው። በዚህ ምክንያት ነው ይሄን ያህል እድሜ ኖሮት ይሄ ተቋም ሊቆይ የቻለው። ማንም ድርጅት ውጭ ያለ ድርጅት ይሄን ያህል ጊዜ የቆየ የለም። እንደምናውቀው አሁን የሀገራችን ሁኔታ በጣም ምስቅልቅሉ የወጣበት ጊዜ ነው ያለው። ይሄ ፌዴሬሽን እኛን ለማሰባሰብ ማለት ኢትዮጵያውያኖችን ለማሰባሰብ ውጭ ያሉትን ትልቅ አስተዋጽኦ እያደረገ ነው። ከውጭ ያሉ አሁን ዳጭም ማጭ ያሉ እንደ አሁን ወንድሜ እንደተናገረው ውጭ ያሉ ሰዎች እንረዳለን የሚሉ ሰዎች በሙሉ ቀርበው ኤክስፐርታቸውን ወይም ደግሞ በሚረዱበት መንገድ ቢጠጉንና ሀሳብ ቢያመጡ በጣም ተቀባይ ያለትና አይዞ የሚባል ነገር ነው። እኛ እንቀበላለን። ማንኛውንም አይነት ሁኔታዎች ተቀብለን ለማስተናገድ ዝግጁ ነን ለማለት ነው።
መልካም። አቶ ያዩ አንድ አስተያየት የመጣልን አለ፣ እሱን እንስማና ወደ ማጠቃለያ ሀሳቦች እንሄዳለን። አስተያየቱን ሰምተን እንመለስ።
ሰላም ጠና አስተልኝ ዘላለም ገብሬ ባላለሁኝ ከቀድሞው የኢትዮጵያ ጋዜጠኞች ማህበር አባል እንደሱም ጋዜጠኛ የነበርኩ ከዛም በኋላ በሰሜን አሜሪካ በምኖርበት ዘመን ደግሞ በቴክኖሎጂ ዲፓርትመንት ውስጥ በመስራት የሳይበር ሴኩሪቲ ኢንጂነር በመሆን በአትላንታ ኢንሄንስ አይቲ በተባለ ድርጅት ውስጥ የምሰራ ነኝ። ከዛ በመቀጠል እንግዲህ በኢትዮጵያ ስፖርት ፌዴሬሽን ባለው ከዚህ ቀደም በሚያደርጋቸው የወጣቶችን ትውውቅ አስመልክቶ የሚያደርጋቸው ሰፊ ስራዎች በጣም አስደናቂና ግሩም ናቸው። ብዙ የተጠፋፉ እንደዚሁም የሚናፈቁ ጓደኛሞችን ያገናኘ እንደዚሁም ለፍቅርና ለትዳር እየተፈላለጉ ወጣቶችንም ያገናኘ ትልቅ ተቋም ነው። ወይንም በሀገራችን ትልቅ ነገር የሰሩ የተባሉ ዜጎችን በመጋበዝ ከኢትዮጵያ ጭምር በማምጣት የክብር እንግዳ አድርጎ እውቅና በመስጠት ሰፊውን ድርሻ ተወጥቷል። በእንደዚህ አይነት መልኩ ያሳለፈ ድርጅት ነው። ከዚያ ባሻገር እንግዲህ ሌላ ያደረጋቸው ነገሮች ብዬ የምላቸው ለህብረተሰቡ ይጠቅማል ቢያደርግ ይህንን ብዬ የምለው ነገር የኢትዮጵያ ስፖርት ፌዴሬሽን ምንድን ነው? ምናልባት ይሄ ግልጸኝነትና ተጠያቂነት የሚለው ነገር በፌዴሬሽን ውስጥ የለም። ያ ነገር ደግሞ በጣም ማህበረሰባችንን የሚያናድር፣ የሚያበሳጭ፣ የሚያሰቃይ ነገር ነው። ምክንያቱም አመታዊ የስፖርት ፌዴሬሽን ከመዘጋጀቱ በፊትም ሆነ ከተዘጋጀ በኋላ የአኑዋል ሬቬኒውን የሚያሳይበት አንድም ነገር የለውም። ወይም የታክስ እንትኖች ገቢና ወጪውንም አያሳይም። ማህበረሰቡን ብቻ በየጊዜው በስፖርት ጉዳይ ላይ የሚያመጣቸውን ወጪና ገቢዎች በራሱ ማኔጅመንት ብቻ ወስኖ ነው እንትን የሚያደርገው እና ይሄ ግልጸኝነት አለመኖሩ ብዙ ጊዜ ፌዴሬሽኑን ወደኋላ እንዲል አድርጎታል። እና ለምን ይህ ሆነ?
አስተያየት ሰጫችንን በጣም አመሰግናለሁ። አቶ እያዩ፣ አጠር ያለውን ውይይታችን ከማጠቃላችን በፊት በዚህ ጥያቄ ላይ ወይም አስተያየት ላይ የሚሰጡት መልስ ካለ እሱን እናዳምጥ።
እሺ፣ እንግዲህ ምንድን ነው አሁን ወንድሜ አድማጭ እንዳለው ይሄ ፌዴሬሽን ቀላል የሆነ አስተዋጽኦ አይደለም ያደረገው። ሰዎችን በማገናኘት ኢትዮጵያ ውስጥ ራሱ ሞቶአችን ራሱ ብሪንጊንግ ኢትዮጵያን ቱጌዘር ነው እና ሁሉም ንግዱን የሚያስተዋውቅበት፣ ሙዚቃውን የሚያስተዋውቅበት፣ የሀገር ምርቶችን የሚያስተዋውቅበት ብዙ አስተዋጽኦ እያደረገ ነው። እኛ አንዱ ትልቁ ስራችን ይሄ ነው፣ ይሄን ፕላትፎርም ማዘጋጀት ነው። ይሄን ካልኩ በኋላ ምንድን ነው የእኛ አሰራራችን፣ በእርግጥ ማንም ሰው በግልጽ የሚታይ ነገር ነው እና ምንድን ነው ዌብሳይታችንም ላይ እንግዲህ ፖስት አድርገነው ላይሆን ይችላል። ይህን የፋይናንሽል እንትናችን በየአመቱ ታክሳችንን እየሞላን ገቢ ወጫችን የታወቀ ነው። ወደ 60 ምናምን የቦርድ አባላቶች አሉ። እነሱ ሳያውቁት የሚደረግ ነገር የለም። ሁሉ ነገር በግልጽ የተቀመጠ ነገር ነው እና በእርግጥ እንግዲህ ወይ ዌብሳይቱ ላይ ገብቶ ወይ እንትን ላይ ገብቶ ፊት ለፊት ላይ ይታይ ይችላል ነገሩ። በዚህ ምክንያት ይሆናል አድማጫችን ግልጽነት የለም የሚባለው ነገር እንጂ ምንም የተደበቀ ነገር የለም። ኢንካማችን የምናመጣው ነገር ወዲያው ነው ሪፖርት የሚደረገው። እንዲያውም የሚገርመው ነገር ከኢትዮጵያ የመጡ ጋዜጠኞች ነበሩ፣ ኮምፔር አድርገው ኢትዮጵያ ውስጥ ያለውን ነገርና እዚህ የሚደረገውን ነገር በጣም በመገረም ነው እንትን ያደረጉት። ኢሚዲየትሊ ይሄን ያህል ገባ ይሄን ያህል ወጣ ብሎ የሚቀርብበት ነገር እኛ አይተን አናውቅም። አገር ቤት ውስጥ እዚህ ነው ለመጀመሪያ ጊዜ ያየ ነው ብለው በጣም በመገረም ነው አስተያየት የሰጡ እና ይሄ እንግዲህ ቀላል ነገር አይደለም እና ይሄን ካልኩ በኋላ ያው የተረሱ ሰዎችን እያመጣን ኢትዮጵያ ውስጥ ኢቭን አገር ቤት ውስጥ ሁሉ ለወጣቱ የሚውልበት ማዕከል ማለት ላይብረሪ እና የስፖርት እንትን ለማሰራት አዲስ አበባ ድረስ ሄደን እንትን መሬት የጠየቅንበት ሁኔታ አለ እና አንድ ተቋሙ ወጣቱ የሚውልበት ከልባሌ ቦታ ከሚውል አንዳንድ ነገሮችን ከማድረግ በስፖርቱ ዙሪያ፣ በመጽሐፍ ዙሪያ፣ በላይብረሪ ዙሪያ የሚውልበትን መንገድ ለመክፈት ሁሉ ይህን ሁሉ እንትን አድርገን ምላሹን እየጠበቅን ነው። እስካሁን ድረስ ምንም አይነት ምላሽ አልተሰጠንም። እንደዛ አይድል አድርገን ቁጭ ብለናል ማለት ነው።
መልካም አቶ ያዩ እጅግ በጣም አመሰግናለሁ። ይሄንን ውይይት አጭር ውይይት ነው ከመዝጋታችን በፊት አስተያየቶና ሐሳቦን እንዲሰጡበት የምፈልገው አንድ ጉዳይ አለ። በሁለት ደቂቃ ውስጥ ሐሳቦን ያካፍሉናል። ኢትዮጵያ ውስጥ ቀደም ብለው ተከሰውታል ግጭትና ለመረጋጋት ሰፍኗል። ፌዴሬሽኑ ካለው ተጽዕኖ ፈጣሪነት አንጻር ኢትዮጵያ ውስጥ ዳግም ሰላም እንዲሰፍን ለወጣቶችም ሆነ ለአጠቃላይ ለተጎዱ የህብረተሰብ ክፍሎች ሰብአዊ ድጋፍ እንዲዳረስ በማድረግ ረገድ ያለውን ኃላፊነት በምን መልክ ሊወጣ አስቧል በሚለው ላይ አጠር አድርገው በቀጣይ ሁለት ደቂቃዎች ይንገሩኝ።
እሺ ወንድሜ፣ እንግዲህ ምንድነው እንደሚታወቀው ሁሉ ይሄ ድርጅት አትራፊ ድርጅት አይደለም። ዩ ኖ ጀስት በቮለንተርስ የሚሰራ ነው። ያገኘናቸውን አንዳንድ ነገሮች ኢትዮጵያ ውስጥ ለመድረስ ሞክረናል። አሁን ባለፈው ጊዜ በጦርነቱ ምክንያት የፈረሱ ትምህርት ቤቶችን ለማሰራት እና የተጎዱ እንትኖችን ለመድረስ ብለን ወደ $300,000 ነው አሎኬት አድርገን ያን ነገር ለማሰራት ሞክረን ነበር። ግን ያለው ሁኔታ እስካሁን ድረስ አልፈቀደም። እስካሁን ድረስ ዝም ብለን ቁጭ ብለን እየጠበቅን ነው። ቦርዱ ወስኖ እዛ ላይ እንደገና መልሶ ለመገንባት ይህን ያደረግንበት ምክንያት ምንድን ነው? ልጆች የሚውሉበት ቦታ ያስፈልጋል። አንድ ሁለተኛ ነገር እውቀት የሚቀስሙበት ቦታ ያስፈልጋል። ያለው ሁኔታ መቼም እንደምታውቁት በጣም የሚያሳዝን ነገር ነው ያለው እና የዛ አይነት ሁኔታ ስላለ ሁሉን ነገር ፎከስ ያደረግነው አሁን ሀገራችን ላይ ነው ያደረግነው። እዛ ለመድረስ ነው እየሞከርን ያለ ነው እና በዛ አለነት ሁኔታ ላይ ነው ያለው። በእርግጥ ይሄ ፌዴሬሽን ይሄን ያህል ጊዜያት ሲጓዝ እክሎች አላጋጠሙትም ማለት አይደለም ነው። ከግራ ከቀኝ ውስጥ ገብቶ ይሄን ነገር ለማፍረስም ሆነ ወይም ቴክ ኦቨር ለማድረግ ያልተሞከረ ነገር የለም። ግን ይሄ ድርጅት የህዝብ ስለሆነ ምላሹን አይተነዋል። ወደ 2011 ላይ ሊከፈል የነበረ ጊዜ የህዝቡን ምላሽ አይተነዋል። ህዝብ መልሱን ሰጥቷል። እና ይሄን ተቋም ይዞ የሚጓዘው ህዝቡ ነው። ይሄ የህዝብ ድርጅት ነው። እና ለዚህም ነው የሚመጡ ጥያቄዎችን በስነ ስርዓቱ ማስተናገድ የምንሞክረው። ይሄ የግል ድርጅት ስላልሆነ ማንም ኢትዮጵያዊ ባለቤትነት አለው እዚህ ላይ እና አሁንም ከነ ግድፈታችን ከነ ችግራችን አብራችሁ በውጭም ሆናችሁ እየረዳችሁን መቀጠል ነው የምንፈልገው። ይህን ነው ለመናገር የምፈልገው። አሁን ሜሪላንድ ላይ በሚደረገው ነገ የዚህ ዝግጅት ላይ ኑ አብራችሁ ተሳተፉ። ይህን ድርጅት በምትደግፉበት ጊዜ ኢትዮጵያንም እየደገፍን ያለ ነው እና አደራችሁን እንግዲህ አትቅሩ። መተን ተሰባስበን ኢትዮጵያዊነታችን ባንዲራችን እያውለበለብን አንድነታችን የምናሳይበት ጊዜ ይሆናል ብዬ ነው የማምነው።
እጅግ በጣም አመሰግናለሁ አቶ እያዩ ዘነበ፣ በሰሜን አሜሪካ የኢትዮጵያን የስፖርት ፌዴሬሽን የህዝብ ግንኙነት ኃላፊ። 39ኛውን የስፖርትና ባህል ፌስቲቫል አስመልክተን ለጠየቅነው የተወሰኑ ጥያቄዎች ማብራሪያ ስለሰጡን፣ ሀሳቡን ስላካፈሉን በእጅጉ አመሰግናለሁ። መልካም ቀን ይሁንልዎት።
አመሰግናለሁ። እኔም ሰላም ዋሉልኝ።
ቻችን ኳስ ጨዋታው ለጀመር ጥቂት ደቂቃ ቀርቶታል። የመስመር ዳኞቹና የባህል ዳኛው ቦታ ቦታቸውን ዘው ጫዋታውን ለማስጀመር ተዘጋጁ ነው። ተጫዋቾቹ ቦታ ቦታቸውን ዘው ተመልካቹ ለሁለቱ ቡድኖች ወገናዊ ድጋፍን በማሳየት ላይ ነው። ጫዋታው ሊጀመር ነው። ተጀመረ።
እኔ እናት አፈር ለብላሽ
እየተገላበጠና እየተንጓለለ ሲመጣ ይዋለሁ።
እኔ አሁን ትረኩሽ
እንደዘለልኩ።
1980ዎቹ ሰንበትን ከሚያስናፍቁ የራዲዮ ድራማዎች መካከል አንዱ ሸምጋይ ይሰኛል። የድራማው መሪ ገጸ ባህሪ አብዬ ዘርጋው ፈጣሪ በመቶዎች የሚቆጠሩ የራዲዮና የቴሌቪዥን ድራማዎች ደራሲና አዘጋጅ ገጣሚም ነው። ሰለሞን አለሙ ከዚህ ዓለም ተለይቷል። ከቅርብ ጓደኞቹና የሙያ አጋሮቹ መካከል አንዱ ለሆነው ደራሲ ሃያሲና ተርጓሚው ዳንኤል ወርቁ ሰለሞን አለሙ ከልጅነት እስከ መጨረሻው ሰዓት ድረስ የድርሰት ተሰጥኦውን ያለስስት ለኢትዮጵያውያን ያበረከተ የዘርፉ ባለሙያ ነው።
አሁን እንዲያውም ትንሽ የሚሻመው ከህመሙ ሁሉ የከበደው ሳይጽፍ ማደር ነው። ሳይጽፍ እስክሪፕቶና በወረቀት ሳያገናኝ ማደር ነው የእሱ ፈተና፣ የእሱ ከባድ እንትን የነበረው እና ሰለሞን ህይወት በሙሉ ለዛ ነው የሰጠው። ከልጅነቱ ጀምሮ የጀመረው ነው። ገጣሚ ነው፣ ተዋናይ ነው፣ ጸሐፊ ተውኔት ነው፣ የፊልም ስክሪፕት ጸሐፊ ነው። ብቻ በዛ ውስጥ ሙሉ ሁሉም ሌላ ነገር ምንም አልሰራም በህይወት በሙሉ እና ትልቅ ክብር ሊሰጠው ትልቅ ውለታ የዋለ ትልቅ ለውጥ አይጻፍም የኛ ሀገር ታሪክ እንጂ ትልቅ መጽሐፍ ሊወጣው የሚችል
ታህሳስ 6 1952 በአዲስ አበባ የተወለደው ሰለሞን ከሸምጋይ የሬዲዮ ድራማ በፊትና በኋላ ለአድማጮች ለተመልካቾች ያቀረባቸውን ስራዎች ከ500 በላይ የሚያደርሷቸው አውታሮች አሉ። ስራዎቹ በአምስት ቋንቋዎች ተተርጉሞ ቀርበዋል። ከዳኝ ኪራው ጀርባ፣ ፍራሽ ሜዳ፣ የሁለት ዓለም ሰዎች፣ ግርዶሽ እያልን ብንቀጥል ከስድስት አስርት ዓመታት ብዙም ባልተሻገረው ዕድሜው ያበርክቶቱን ስፋት እንረዳለን። ሰለሞን ለራሱ ብቻ ሳይሆን ሌሎች የኪነ ጥበብ ሰዎች በዘርፉ እንዲደምቁ ያለውን አስተዋጽኦ ደራሲ ሃያሲና ተርጓሚው ዳንኤል ወርቁ ያስታውሳል።
ሰለሞን ብቻውን አይደለም፣ ከሰለሞን ጋር አብሮ የሰራ አንድም የኪነ ጥበብ ባለሙያ ከኪነ ጥበብ ውጭ ሊወጣ አልቻለም። አንድም ዝቅ ያለ እንኳን የለም። እነ አዜብም፣ ሰራዊት፣ እነ ፍሬ፣ ሁሉም በሙሉ ዙሪያውን ያሉት አሁን ስማቸውን የምትባለ ሁሉም ከዛ ውስጥ አልወጡም እና ሁሉም ደግሞ በሙያው የሚገርም ደረጃ ላይ የደረሱ ናቸው እና ይሄ ሰው ትልቅ ኒንጃ በአንድ ግዙፍ ቋጥኝ እንደማለት ነው እና ሁሉም ሰው በዛ ደረጃ እንዲያስበው አንድ ትልቅ ሰው እንዳጣን አንድ ትልቅ ኪነጥበብ ፈጣሪ እንዳጣን ኖሪ ማስበው።
ሰለሞን በተለይ በ1990ዎቹ ኢትዮጵያ በኤችአይቪ ኤድስ ወረርሽኝ ስትፈተን አፍለኛው የተሰኘ በኢትዮጵያ ቤተሰብ መምሪያ የተደገፈ ቡድን ካቋቋሙና በስራቸው ህዝብን ለማንቃት ከተንቀሳቀሱት ግንባር ቀደም ከያንያን መካከል አንዱ ነው። እቋ ተዋናይትና የሙያ አጋሩ ፍሬህይወት መለሰ ያንን ዘመንና የሰለሞኑን ሚና እንዴት አስታውሳለች?
በኢትዮጵያ ቤተሰብ መምሪያ የተዘጋጁ ቪዲዮዎች እንጃ 50 ምናልባት ከዛ በላይ የሚሆኑ ቪዲዮዎችን ከሰራዊት ፍቅሬ ጋር በጋራ በመሆን ይጽፋል፣ ያዘጋጃል። ያው በኪነ ጥበቡ ዘርፍ እንግዲህ በዛ ዘመን የነበረ ሰው አፍለኛ የቲያትር ግሩፕን አይረሳም። የቲያትር ግሩፕ ብቻ ሳይሆን በጣም ትልቅ እንደ በቃ የቲያትር ቤት ያክል ብዙ ስራዎችን የሰራ ግሩፕ ነው። ያንን ግሩፕ ደግሞ ይመራ የነበረው ያስተባብር የነበረው በመጻፍም በመተወንም በማዘጋጀትም ሰለሞን አለሙ ነው። ትልቅ ሰው ነው ያጣ ነው። ክበቡ አዋላ የአባት ያህል ነበር። በቃ ታላቅ ወንድም ሳይሆን ከዛ በላይ ነበር ሰለሞን አለሙ። በዛ በነበርንበት ዘመን ብዙዎቻችን ከትምህርት ቤት እንደዚህ የመጣ ነው እና በጣም ኤች አይ ቪ በዛበት ጊዜ ነበር እና የአባት ያህል የሚጠነቀቅልን መንገዶችን የሚያሳየን ህብረት እንዲኖረን የሚያደርግ ትልቅ ሰው ነው። ከኪነ ጥበቡ በተጨማሪም ደግሞ ለግሩፑ ትልቅ ሰው ነው ያጣ ነው።
ከቅርብ ጊዜ ወዲህ የጤና እክል እንደገጠመው ሲነገር የነበረው ሰለሞን አለሙ ሰኔ 21/2014 ዓ.ም ሌሊት ላይ በድንገት ከዚህ ዓለም በሞት ተለይቷል። የአንድ ልጅና የብዙ ዘመናዊ ሽሬ ሥራዎች አባት ለሆነው ሰለሞን አለሙ በብሔራዊ ቲያትር አድናቂዎቹ በተገኙበት ሽኝት ይደረግለታል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። ድረስ አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በቅንብሩ ደግሞ ኤልያስ አስማረ ነበር። አብረናችሁ የነበር ነው። መልካም ሳምንት ይሁንላችሁ።